የወያኔ ተቃዋሚ የፖለቲካ ድርጅቶች የ15 ዓመት ትግል ወያኔ ካሁን አሁን ከዛሬ ነገ ከአመት አመት ሊሰበር፣ ሊወድቅ፣ ሊነቀል፣ ሊቀበር ነው እየተባለ ሲጠበቅ እነሆ 15 ዓመት አልፈዋል። በአንጻሩ ደግሞ የወያኔ ተቃዋሚ የፖለቲካ ድርጅቶችና ቡድኖች ለ15 ዓመት ያካሄዱት ትግል ወያኔን ከስልጣን ማስወገድ የሚችል ሆኖ አልተገኘም። እንግዲህ እዚህ ላይ በግድ መነሳትና መመለስ ያለበት ጥያቄ ወያኔ የሚቃወሙትና የሚታገሉትን የፖለቲካ ድርጅቶችና ኃይሎች ሁሉ አሸንፎና አንበርክኮ በመንግስት ስልጣን ላይ መቆየትና መቀጠል የቻለው ለምንድን ነው? ጥያቄውን ከዚህም ይበልጥ ግልጥልጥ ፍርጥርጥ አድርጎ ለማቅረብ ወያኔን ያጠነከረው ተቃዋሚዎቹን ያዳከመው ምንድን ነው? የማንኛውም አይነት መንግስት ጥንካሬ በሁለት አበይት መስፈርቶች ይመዘናል። እነርሱም አንድ፣ በህዝብ ዘንድ ምን ያህል ተቀባይነትና ተፈላጊነት አለው፣ ሁለት፣ የማስገደጃ ኃይሉ ማለትም ጉልበቱ፣ ወታደር፣ ፖሊስ፣ ስለላ ወዘተ ምን ያህል ነው የሚሉትን ጥያቄዎች በመመለስ ነው። የወያኔ መንግስት ከመጀመሪያ እስከ መጨረሻ እስካሁን ወቅት በህዝብ የተጠላና የተተፋ ስርዓት ነው። የዲሞክራሲያዊ ስርዓት ግንባታና ሂደት የብሔረሰቦች ነጻነትና እኩልነት በሚል መልካም ስምና ማደናገሪያ ተሸፋፍኖ የነበረው የወያኔ ክፉ ገላ ተራቅቶና ተገልቦ ለሀገርና ለዓለም የሚታይና የሚሸት ሆኗል። በተለይም ከግንቦት 97 ምርጫ ወዲህ ህዝብን መረሸን፣ ማሳደድና ማሰር ዋናውና የማያቋርጥ ተግባሩ እንደሆነ ቀጥሏል። ህጋዊ፣ ዲሞክራሲያዊ፣ አብዮታዊ ወዘተ እያለ በማፈራረቅና በማከታተል ያዥጎደጉዳቸው የነበሩት መቅጠፊያዎቹና ማታለያዎች ሁሉ ረክሰዋል። ወያኔ በባዕዳን ኃይሎች ተረድቶና ተመክሮ የእነርሱንና የቡድን ጥቅም ለማስጠበቅ የኢትዮጵያን ህዝብ መብትና ነጻነት የአገሪቷንም የተፈጥሮ ሀብትና ንብረት የቀማ የጎጠኞችና የነፍሰ ገዳዮች ስብስብ እንደሆነ የማያውቅ የለም። ወያኔንና ስርዓቱን ከሀገራችን ሁለንተናዊ ማለትም ወቅታዊና ዘላቂ አቅጣጫና ዘርፍ በዝርዝርና በተደጋጋሚ ተብራርቶ ተገልጿል። ባጭሩ የወያኔ ስርዓት ከሀገራችን ሁለንተናዊ ጥቃትና ጥፋት ተለይቶ ሊታይ የማይችል ሆኗል። በዛሬ ጊዜ ወያኔ ኢትዮጵያ ህዝብ ወይም ህዝቦችና ዋና ጠላት ነው። በአገር ወዳጅነትና አጋርነት የሚመለከተው ካለ ያው የወያኔ ወዳጅና የአገር ጠላት ብቻ ነው ሊሆን የሚችለው። ከላይ እንደተጠቀሰው በተለይ ከግንቦት ምርጫ ወዲህ የወያኔ መንግስት ተደግፎ የቆመው በነፍሰ ገዳይ መዋቅሮቹ ማለትም የወታደር፣ የስለላ፣ የፖሊስ ድርጅቶቹና በገንዘብ በፖለቲካ ረድተው በሰማይና በምድር እየመሩ አዲስ አበባ ድረስ በሸኙትና ሚኒሊክ ቤተ መንግስት ባስገቡት የአውሮፓና የዩናይትድ ስቴትስ መንግስቶች ናቸው። ታዲያ የወያኔ መንግስት በማስገደጃና በማፈኛ መዋቅሮችና በባዕዳን ኃይሎች ከተረገፈ በኢትዮጵያ ህዝብ ፍላጎት የሚወገድበትና የሚገለልበት ሁኔታ ሊኖርና ሊፈጠር አይችልም ማለት ነውን? ወያኔ የመላው ኢትዮጵያ ህዝብ ጠላት መሆኑ የማያወዛግብ ከሆነ በአንድነትና በአንድ ልብ ተነስቶ አስፈላጊ የሚሆነውን መስዋዕትነት ሁሉ ከፍሎ ወያኔን ከማስወገድ የሚያስቀረው ማንና ምን አይነት ኃይል ሊኖር ነው? የወያኔ መንግስት የሰረቀውን የምርጫ ሳጥን ድምጽ ለማስመለስ በሰላማዊ መንገድና በቁርጠኝነት ቀፎው እንደተነካበት ንብ መብቱን ለማስከበር ከአደባባይ ወጥቶ በየከተማውና በየባላገሩ ተሰለፈ። ድምጼ ከበር ብሎ ጮኸ። የተሰጠው መልስ የመድፍ የመትረየስ ጥይት ሆነ። በእግሩ በህይወት የወጣ ሁሉ ሬሳ ሆኖ ተመለሰ። ሳይፈራና ሳይደነግጥ ጥያቄውን እየደጋገመ ከመጠየቅ ከመሰለፍና በባዶ እጁ በድንጋይና በዱላ ከጠላቱ ታንከኛና እግረኛ ወታደር ጋር ያካሄደው ትግልና መስዋዕትነት ከጊዜ ወደ ጊዜ እየጨመረና እየመረረ ሄደ። በዚያው ልክ የጠላት ደጀን ተብረከረከ። ህዝብ ወያኔን ከሚኒሊክ ቤተ መንግስት ሳያስወጣ እንደማይመለስ እውን እየሆን መጣ። እንግዲያውስ ወያኔ ደምኖና ጎርፎ በመጣው የህዝብ አመጽና ቁጣ ተጠራርጎ ያልጠፋበት ምክንያት ምንድን ነው? ለመላው የአገሪቷ ህዝብ መብትና ጥቅም፣ ለዲሞክራሲያዊ ስርዓት፣ ለብሔረሰቦች እኩልነትና ለአገር አንድነት የቆመ የፖለቲካ ንቅናቄና ድርጅት ባለመኖሩ ነው። የዚህ አይነት ድርጅት ኖሮ የህዝብን ትግል ማገዝ፣ መስመር በማስያዝ ስልት በመንደፍ የፕሮፓጋንዳ አይነት በመምረጥ ወዘተ ባለመቻሉ ነው። እንዲያውም ህዝቡ በራሱ የፖለቲካ ንቃት ተንቀሳቅሶና ተቆስቁሶ በመነሳት የወሰደውን ቆራጥ እርምጃ ሁሉ በአሉታዊነት የተረጎሙበትም አልታጡም። ያውም የእነሱን አቋምና ድምጽ ምርጫው ተጭበረበረ፣ የህዝብ ድምጽ ይከበር ደግፎ ስላስተጋባ፣ በቆመጥ ሲቀጠቀጥ፣ በመድፍና በመትረየስ ሲረግፍ፣ ድንጋይ ስለወረወረ በሽብርተኝነትና በነውጠኝነት አወገዙት። እነማንና የትኞቹ ፓርቲዎች እንደሆኑ የማያውቅ ካለ የዚያን ሰሞን ጋዜጦችና መግለጫዎች ዞር ብሎ ማየትና ማስታወስ ነው። ህዝቡ ግን በያለበት የተቃውሞ ሰልፉንና ትግሉን አፋፍሞ ቀጠለ እንጂ በወያኔ አፈናና ጭፍጨፋ ተገድቧል ቆመም ስራቱ ምልቂቱም ቀጠለ የተቃውሞ የፖለቲካ ድርጅቶች በተለይም ህብረትና ቅንጅት ከሙያ ማህበሮች ከሲቪክ ማህበረሰብ ስብስቦችና ቡድኖች ጋር በመተባበር የህዝቡን የተቃውሞ ለማቀነባበርና የወያኔን አልመኔነትና አሸባሪነት ለዓለም አቀፍ ማህበረሰብ በተለይም ለወያኔ ጌቶችና መንግስቶች ለማጋለጥ ተስማምተው ወሰኑ። መስከረም 22 ቀን 1997 ዓ.ም ተመረጠ አገር አቀፍ ሰላማዊ ሰልፍ እንዲደረግ በይፋ ተነገረ። ወያኔ ብርክ ያዘው ሰማይና ምድር ተጠበበው። ለምሳሌ የአዲስ አበባ ህዝብ ቁጥራችን 4 ሚሊዮን ደርሷል። ሚኒሊክ ቤተ መንግስት እስከምንደርስ የጠላት ጦር 1 ሚሊዮናችንን ማስተኛት ይችል ይሆናል። የምንቀረው 3 ሚሊዮናችን ወያኔን ከህዝብ ቤት ማለትም ከቤተ መንግስት አባረን ቀምቶ ከተቀመጠበት የህዝብ ወንበር አሽቀንጥረን እንጥለዋለን ነበር ያለው። ወያኔ ራሱን ህጋዊ ህግ አስጠባቂና ሰላማዊ አሰኝቶ ተቃውሞ የፖለቲካ ድርጅቶችን በአመጽኝነትና በህግ አፍራሽነት ከሰሰ ወነጀለ። የታሰበው ሰላማዊ ሰልፍ ከተደረገ በኃይል ተጠቅሞ ህግ እንደሚያስከብር አስታወቀ። የምዕራብ አውሮፓና የዩናይትድ ስቴትስ መንግስታት ወኪሎችና ልዑካኖች የተቃውሞ የፖለቲካ ድርጅቶች ያቀዱትን ሰላማዊ ሰልፍ እንዲሰርዙ ማስጠንቀቂያና ትዕዛዝ አስተላለፉ። ተቃውሞ የፖለቲካ ድርጅቶች ከወያኔ ጋር ተቀራርበው ተወያይተውና ተግባብተው እየሰሩ ተቃውሟቸውን በፍርድ ቤት እንዲቀጥሉ የሚል የማስታረቂያ ወይም የማስፈራሪያ ሐሳብ አቀረቡ። በአቋማቸው እስከመጨረሻ ጸንተው የቆዩት የቅንጅት አመራሮች ታሰሩ። አገር ቤት ከነበሩት የህብረቱ አባል ድርጅቶች መካከል የደቡብ ህብረትና የኦሮሞ ብሔራዊ ኮንግረስ መሪዎች በየነ ጴጥሮስና መረራ ጉድና የወያኔን ፓርላማ ተቀላቀሉ። ለደቱ አያሌውም እነሱን ተከተሉ። ከህዝብ ደጀን ሸሽተው ወደ ጠላት ደጀን ገቡ። ተሟሙቆ ተፋፉሞና ተጋግሎ በመቀጣጠል ላይ በነበረው የህዝብ ትግል ላይ ቀዝቃዛ ውሃ ጨመሩ። ባጭሩ እስከ ግንቦት 1997 ዓመተ ምህረት ምርጫ ድረስ በተቃዋሚነት የወልስም ሲጠሩ የነበሩ የፖለቲካ ድርጅቶች ተሸረካከቱ፣ ተከፋፈሉ፣ ሚናቸውን ለዩ። እዚህ ላይ መነሳት ያለበት ወቅታዊና አንገብጋቢ ጥያቄ በተቃዋሚነት የወልስም ሲጠሩ የነበሩት የፖለቲካ ድርጅቶች ሁሉ ከወያኔ ጋር የነበራቸው ያላቸው አንድነትና ልዩነት ምንድነው? በሌላ አነጋገር እነዚህ ድርጅቶች ሁሉ ወያኔን እንዲቃወሙ ያነሳሳቸው አንድ አይነት ወይስ የተለያየ አይነት ምክንያት ነበር ነው? ይህ ጥያቄ ሊመለስ የሚችለው የድርጅቶቹን ፕሮግራም በማየት ብቻ ሳይሆን በተጨባጭ በሚወስዷቸው አቋሞችና እርምጃዎች ጭምር እንጂ። ከዚህ ግንዛቤ ተነስተን እነዚህን ድርጅቶች ስናወዳድር አንዳንዶቹ ወያኔ ተወግዶ የቡድናቸውን መንግስትና ስልጣን ማቋቋም የሚፈልጉ ሆነው እናገኛቸዋለን። የተቃውሟቸው ግብ ወያኔን መተካት ነው። በወያኔ እግር ተተክተው የቡድናቸውንና መንግስትና ስልጣን ከመጣናቀር ውጪ የሚፈልጉትም የሚያውቱም የላቸው። ዲሞክራሲያዊ ስርዓት የመመስረትና ህዝባዊ ህገ መንግስት የማርቀቅና የማጽደቅ ጥያቄ አንገብጋቢና ተቀዳሚ ጉዳያቸው አይደለም። በበላይነት የመንግስት ስልጣን መያዝ ባይሆንላቸው እንኳን ከወያኔ ጋራ ክፍያና ድርሻ እንዲኖራቸው ይመኛሉ። ለምሳሌ ቅንጅት የወያኔን ህገ መንግስት ተቀብሎ በራሱ የፖለቲካ ፕሮግራም ተወዳድሮ ወያኔን መተካት ካሸነፈ ማለት ነው፣ ምርጫው በትክክል ተካሄዶ ከተሸነፈ ቅንጅት ከወያኔ መንግስት ወይም ፓርላማ ጋራ ሆኖ መስራት በሚል መመሪያ ነበር ወደ ምርጫው የገባው። ህብረቱ ግን ወያኔን የአገርና ህዝብ ዋና ጠላት አድርጎ ይፈርጃል። ወያኔና አምባገነናዊ ሁሉንም የመንግስት ስልጣን ወደ አንድ ፓርቲ እጅ የሚያስገባ ህገ መንግስቱ በህዝቡ ላይ የተጫኑ እንጂ በህዝብ የተመረጡና የተፈቀዱ አይደሉም። ስለዚህ ዲሞክራሲያዊ ስርዓት ለመመስረትና የመድብለ ፓርቲ ልምድ ስር እንዲሰደድ ለማድረግ ወያኔ በቅድሚያ መወገድ አለበት። በሽግግር ወቅትና መንግስት አማካኝነት በመድብለ ፓርቲ ላይ ወደ ተመሰረተ የፖለቲካ ፓርቲዎች ውድድር መሸጋገር ይሻላል ብሎ ያምናል። የፖለቲካ መብት ምንጭና ባለቤት ህዝብ ነው የሚለውን ጽንሰ ሐሳብ ለሚቀበል ሁሉ ይህ አባባል ሊታበልና ሊታለፍ የማይችል ነው። ኦነግን የመሳሰሉ ድርጅቶች ደግሞ ከወያኔ ጋር መሰረታዊ ፖለቲካ ፍልስፍናና ወይም አመለካከት ልዩነት የላቸውም። የወያኔን ህገ መንግስት እጅግ አድርገው ይደግፋሉ። በዋናነት ከሻቢያና ከወያኔ ጋር ሆነው ያሁኑን ህገ መንግስት ካረቀቁት ቡድኖች አንዱ ኦነግ እንደነበረ የሚታወስ ነው። ኦነግ ከወያኔ ጋር የተቀያየመው በሹመት በስልጣን ክፍፍልና ድርሻ ላይ ብቻ ነው። ኦነግ ያረቀቀውን ህገ መንግስት የሚቃወምበት ምክንያት የለውም። ያሁን ህገ መንግስት ተሽሮ በሌላ ህገ መንግስት መተካቱን ይቃወማል። የኦነግ ፖለቲካ ፕሮግራሞች የሚያርፈው ኦሮሚያን በማስገንጠልና ነጻ ሀገር በመመስረት ጥያቄ ላይ ነው። ለዚህም ነው የወያኔ ህገ መንግስትና የክልል ፖሊሲው ተጠብቆ እንዲቆይ አጥብቆ የሚታገለው። ስለዚህ የተቃዋሚ ፖለቲካ ድርጅቶች ከወያኔ ጋር ያላቸው ቅራኔና የድህረ ወያኔ ፖለቲካ አላማቸው የተለያየና የማይዋዋጥ ሆኖ በመገኘቱና በመቆየቱ እስካሁን በአንድ የጋራ ፕሮግራም ዙሪያ ተሰልፈው ወያኔን መታገልና ማስወገድ አልቻሉም አልፈለጉም። በድህረ ወያኔ ሂደት ላይ የፖለቲካ አላማቸው ግብ የሚመታና ምኞታቸው የሚሳካ ካልመሰላቸው ይህንኑ አሸባሪ መንግስት ለማስወገድ በሚደረገው ትግልና ጥረት ተግተውና ወደው ከመሳተፍ ይቆጠባሉ፣ እንቅፋትም ይፈጥራሉ፣ ራሳቸውም እንቅፋት ይሆናሉ። እናም ወያኔ ተዳክሞና ዘሞ መሬት ሊነካ በተቃረበባቸው ወቅቶች ሁሉ ደግፈውና አቃንተው ወደ ነበረበት ተመልሶ እንዲቆም ሲረዱና ሲያጠናክሩት ይታያሉ። መደምደሚያ፣ አብዛኛዎቹ የወያኔ ተቃዋሚ ፖለቲካ ድርጅቶች ወያኔን የሚቃወሙትና የሚታገሉት ለሀገሪቷ ህዝብ ሁሉ የሚበጅ የአስተዳደር ስርዓት ለመመስረት አይደለም። ይህ አይነቱን ግብ ለመምታት ተባብረውና ተጋግዘው የሀገሪቷን ችግር በአንድነት ለመፍታት የተሰለፉ ኃይሎች ሆነውም አይታዩም። አብዛኛዎቹ የተወሰኑ የሀገሪቷ ክፍሎችና ብሔረሰቦችን እንወክላለን የሚሉ ናቸው። እንወክለዋለን የሚሉት ህዝብና አካባቢ ስም የቡድናቸውን የስልጣን ድርሻ ለማሳደግና ለማሳበጥ ከሚያደርጉት ጥረትና ትግል ውጪ መሰረታዊ በሆነ የወል ሁለገብ ሁሉን ነክ ጥያቄዎች ላይ አያተኩሩም። አላማቸውና ጥረታቸው ውሱን ቡድናዊና ጠባብ ነው። ባጭሩ አላማቸው ከወያኔ ጋራ ሆነ ከማንኛውም ሌላ አምባገነን ኃይል ጋራ ስልጣን ከመከፋፈል ወይም ራሳቸው በበላይነት የመንግስት ስልጣን ከመያዝ ፍላጎትና ምኞት የሚዘል አይደለም። ከወያኔ ጋራ መሰረታዊ የሆነ የፖለቲካ አመለካከት ልዩነት የላቸውም። ስለሆነም እነርሱም የሚያመልኩት የወያኔ ጣዖቶችንና ጌቶችን ነው። የሰሜን አሜሪካና የምዕራብ አውሮፓ ዓለም ተቆጣጣሪ መንግስቶችን ነው። ወያኔን ለመተካት ባለተራ ለመሆን አሰፍስፈውና አዘውትረው ዋሽንግተንን፣ ለንደንን ወዘተ ደጅ የሚጠኑትም በዚህ ምክንያት ነው። ወያኔን የሚቃወሙትና የሚታገሉት እኛ ይበልጥ አስተማማኝ የሆነና የቀለጠፈ አገልግሎት ማበርከት እንችላለን በማለት ነው። አሽኮሮችና ባሪያዎች ጌታቸውን ለማስደሰት የሚያሳዩትና የሚያሰሙት ውድድርና ፉክክር ነው። ከላይ የተጠቀሱት የሰሜን አሜሪካና የምዕራብ አውሮፓ ዓለም ተቆጣጣሪ መንግስቶች ከክልሎቻቸው ውጪ በሚገኙ ሀገሮች፣ በተለይም እጅግ ወደ ኋላ በቀሩና ሶስተኛ ዓለም በሚል የጥቅል ስም የሚጠቀሱት ሀገሮች ውስጥ እውነተኛ ዲሞክራሲያዊ ስርዓትም ሆነ የኢኮኖሚ እድገት እንዲኖርና ስር እንዲሰድ አይፈልጉም። በተለይ በአሁኑ የታሪክ ወቅት እነዚህን ሀያላን የዓለም ተቆጣጣሪ መንግስቶች የቀድሞ የሶቪየት ዩኒየንን የመሳሰሉ ተወዳዳሪና ተቀናቃኝ ባላንጣዎች ስለሌሉባቸው በሶስተኛው ዓለም አገሮችና ህዝቦች ላይ የሚያካሄዱት ዝርፊያ፣ ቅሚያና ብዝበዛ ገደብ የለሽና መረን የለቀቀ ሆኗል። በተጠቃለለና በአጠረ አነጋገር በአሁኑ ወቅት ከምን ጊዜውም ይበልጥ በሶስተኛው ዓለም አገሮች የተፈጥሮ ሀብት፣ ኢኮኖሚና አስተዳደር በሰሜን አሜሪካና በምዕራብ አውሮፓ ከበርቴዎች ይዞታና ቁጥጥር ስር ወድቋል። በዚያው መጠን የሶስተኛው ዓለም አገሮችና ህዝቦች ሁለንተናዊ አቅምና ነጻነት ፍጹም እየተሟጠጠና እየጠፋ በመሄድ ላይ ይገኛል። በሶስተኛው ዓለም ውስጥ የእርሻም ሆነ የኢንዱስትሪ አገር በቀል ምርቶች ተዳክመውና ተመናምነው እየጠፉ ያላንዳች ገደብ ከውጭ በሚገቡ ሸቀጦች እየተተኩ በመሄድ ላይ ናቸው። የአገር ውስጥ ምርቶች በጥራትም ሆነ በዋጋ የውጭ ምርቶችን የመወዳደርና መቋቋም የሚችሉ አይደሉም። ለብዙ ሺህ ዘመናት ከየአገሩ አፈርና አየር ጋር ተስማምተውና ተላምደው እስከ ዛሬ የዘለቁትን የቤት እንስሳትና የምግብ አዝርዕት በሰው ሰራሽ የተክል ዘሮች ጄኔቲካሊ ሞዲፋይድ ሲድስ፣ ዲቃላ ላሞች፣ የፈረንጅ ላሞች እንዲተኩ ጥረት ያደርጋል። በመንግስት ወጪ ተቋቁመው በአነስተኛ ክፍያና ዋጋ ለህዝብ ደህንነትና አገልግሎት እንዲውሉ ተመስርተው የነበሩ ተቋሞች ሁሉ፣ ትምህርት ቤቶች፣ ሐኪም ቤቶች፣ የውሃና የመብራት አገልግሎት ማደራሻና ማሰራጫዎች ወዘተ በእነዚሁ በአዳን መንግስታቶችና በከበርቴዎች ትእዛዝ ወደ ግል ይዞታ ይቀየራሉ። በእነዚህ አይነት የግል ተቋሞች መገልገል የሚችሉ የከፍተኛ ንብረትና ገቢ ባለቤቶች ብቻ ናቸው። በሶስተኛው ዓለም ሀገሮች ውስጥ አብዛኛውን የሰለጠነ የሰው ኃይል የሚተዳደረው ለመንግስት ተቀጥሮ በመስራት ነው። ዋንኛው ስራ ሰጪና ቀጣሪ መንግስት ነው። የዓለም ተቆጣጣሪ ከበርቴዎች በመንግስቶቻቸው አማካኝነትና መሳሪያነት በሶስተኛው ዓለም ውስጥ በመንግስት ተቀጥሮ የሚሰራ ሰው ቁጥሩ እጅግ እንዲቀንስ ይመክራሉ ያዛሉ። የሶስተኛው ዓለም ሀገሮች ያለ ገደብ የውጭ ምርቶች እንዲገቡ ካልፈቀዱ በመንግስት ቁጥጥርና ይዞታ ስር የሚገኙ ንብረቶችና ተቋሞች ወደ ግል ባለቤትነት ይዞታ እንዲቀየሩ ካላደረጉ ከዓለም ተቆጣጣሪ ከበርቴዎች እርዳታና ብድር አያገኙም። የዓለም ገንዘብ ድርጅት IMF እና የዓለም ባንክ World Bank እርዳታና ብድር አይሰጡም ለሶስተኛው ዓለም መንግስቶች። የሶስተኛው ዓለም አገሮች ከተጠቀሱት የዓለም ከበርቴዎች ብድርና እርዳታ ለማግኘት ማሟላት ያለባቸው ቅድመ ሁኔታዎች የመዋቅር መስተካከል ፕሮግራም ወይም ስትራክቸራል አጀስትመንት ፕሮግራም ተብሎ ይጠራል። የመዋቅር ማስተካከል ፕሮግራም በሶስተኛው ዓለም ህዝቦች ላይ ያሳየውና የሚያሳየው ውጤት ምንድነው? ገበሬዎች ከጉርሳቸው የሚተርፈውን ምርት ገበያ አውጥተው መሸጥ አይችሉም። ከውጭ የሚገቡ የምግብ ሸቀጦች በጥራት በብዛትና በዋጋ ዝቅተኛነት አገር በቀሉን ይጥሉታልና። ስለሆነም ገበሬው ካሽ አግኝቶ ለማዳበሪያ ያወጣውን ወጪ ሸፍኖ የመንግስት ግብር ከፍሎ የራሱን የሚስቱንና የልጆቹን ልብስ ገዝቶ መዝለቅና መቀጠል ከማይችልበት ነጥብ ላይ ይደርሳል። ቤቱን ንብረቱን ጥሎ ላምበሬውን ሽጦ ይሰደዳል ወደ ከተማ ለልመና። ድሃው መማር መታከም አይችልም። ከመንግስት ስራ የሚባረርና ኑሮው የሚፈርሰው ሁልቆ መሳፍርት የሌለው ነው። ግብርና እየተመናመነ ከሄደ መንግስት ብዙውን የተማረ ሰው መቅጠር የማይችል ከሆነ ጥያቄው ስራ ያለው አለ ወይ የሚለው እንጂ ስራ የሌለው ስንቱ ነው የሚለው አይሆንም። ይህ ሁሉ የሚደረገው የእርዳታውንና የብድሩን ገንዘብ መመለስ እንዲቻል ነው። የሚገኘው ብድርና እርዳታ የህዝብን ተቃውሞ ለማፈን ለሚቋቋም የወታደር ኃይልና ለጦር መሳሪያ ነው። ዓለም አቀፉ ከበርቴ አገርን አራቁቶ እንዲገፍ ዘብ ለሚቆምለት ቡድን ወይም መንግስት የሚከፈል ነው። ዓለም አቀፍ ከበርቴው ምድሩንም ሀብቱንም ንግዱንም በእጁ ያስገባ የአገሩን ህዝብ አገር የለሽ እያደረገው ነውና። በጣት የሚቆጠሩ የአገር ተወላጅ ቱጃሮችና የመንግስት ባለስልጣኖች፣ የገዢ መደቦች እና ዓለም አቀፍ ከበርቴዎች የተሳሰሩበት ገመድ ነው። ስለ አዲሱ ዓለም አቀፍ የከበርቴ ስርዓት ግሎባላይዜሽን ለመረዳት የሚፈልግ ሁሉ እጅግ ብዙ መጽሐፍት ገዝቶ ማንበብ ወይም ፈልጎ ማግኘት ይቻላል። ይህንን አባባል አመሰካከር ለማመዛዘን በዛሬ ጊዜ በመካከለኛው ምስራቅ፣ በአፍሪካ፣ በደቡብ ምስራቅ እስያ፣ በላቲን አሜሪካ ወዘተ ሀገሮችና በዓለም ተቆጣጣሪ መንግስቶችና ከበርቴዎች መካከል የሚታየውን ቅራኔና ግንኙነት ዞር ብሎ ማየት ብቻ በቂ ነው። የዓለም አቀፍ ከበርቴዎች አገዛዝ በእያንዳንዱ የሶስተኛ ዓለም ሀገር ውስጥ የሚያካሄደው ገደብ የለሽ ብዝበዛና ቁጥጥር እውን ሊሆንና ቀጣይነት ሊኖር የሚችለው አገር በቀል የሆኑ ታማኝ አሽከሮችና ቡድኖች ሲኖሩት ነው። በእነዚህ አይነት ቡድኖች የሚመራ መንግስት ተቋቁሞ በስልጣን ላይ ሲገኝ ነው። እነዚህ አይነት መንግስቶች ሁሉንም የሀገራቸው ህዝብ መብትና ጥቅም ለዓለም አቀፍ ከበርቴ አገዛዝ አሳልፎ የሚሸጡ ስለሆኑ ከባዕዳን ጌቶቻቸው ጋር የጥቅም ተካፋዮች እንደሆኑ መሆናቸው ከማንም ሊሰወር የማይችል ነው። ለዓለም ተቆጣጣሪ ከበርቴዎች ስርዓት በሶስተኛ ዓለም ውስጥ የሚደግፉት ዲሞክራሲ ያልተገደበ ብዝበዛቸውን እውን የሚያደርግ አስተዳደር ብቻ ነው። አገርን አራቁቶ ህዝብን አፍኖ የሚቆጣጠር የአምባገነኖች ስርዓት ብቻ ነው። ዓለም አቀፍ ከበርቴዎችና ተቃዋሚ የኢትዮጵያ ፖለቲካ ድርጅቶች አብዛኛዎቹ ለቡድናቸው ስልጣን ብቻ የሚታገሉ ናቸው። ከወያኔ ጋር ያላቸው ልዩነት ከመንግስት ስልጣን ውጪ መሆናቸው ነው ማለት ይቻላል። በመሰረታዊ የፖለቲካ አመለካከታቸው ከወያኔ እጅግ የራቁ አይደሉም ለማለት ነው። ወያኔን ስልጣን ላይ ያወጡ ኃይሎችን ይወዳሉ። ባለተራ ወያኔዎች እንዲሆኑም ዘወትር እነሱን ይማጸናሉ፣ ደጅጠናሉ። እያንዳንዳቸው የተወሰነውን የህዝብ ክፍል ብሔረሰብ እንወክላለን ስለሚሉ ከዚያ ውጭ ለሆነው ህዝብ ጥቅምና መብት ለመታገል ዝግጁና ፈቃደኛ ሆነው አይታዩም። ስለሆነም ለህዝቦች እኩልነትና ለአገር አንድነት ለአንድነትና ለእኩልነት ለሚደረገው ትግል ደንቃራና እንቅፋቶች እየሆኑ ናቸው። በአንድነትና በእኩልነት መርህ ላይ የቆመ ህብረ ብሔራዊ ድርጅት ተቋቁሞ እነዚህን ጠባብ ቡድኖች ማዳከም ካልቻለ የሀገር ውስጥና የዓለም አቀፍ የህዝብ ጠላቶችን መታገልና ማሸነፍ እጅግ ከባድ ሊሆን ይችላል። በአንድነትና በኩልነት መርህ ዙሪያ የሀገሪቷን ህዝብ ሁሉ ማሰለፍና ማታገል የሚችል የፖለቲካ ድርጅት መኖር አለመኖር የሞት የሽረ ጥያቄ የሆነ ቀርቧል። በመጠኑ ቢሆን ከዚህ እይታና አመለካከት ጋር የተቀራረበ አቋምና መንፈስ ያለው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ብቻ ነው። ወያኔ ተወግዶ በህዝብ የጸደቀ ህገ መንግስት መርቀቅ አለበት ይላልና ለዚህም ይታገላልና የኢትዮጵያ ህዝብ የህብረትን አቋም ከሌሎች ለይቶ በሚገባ አጥርቶ የሚያውቁበት መንገድና እድል ካገኘ ህብረትን መደገፉ እውቅ ነው። የራሱን መብትና ጥቅም ከመደገፍ የተለየ አይሆንምና በዚህም ምክንያት ከመንግስት ስልጣን ላይ ያለው ወያኔና ከመንግስት ስልጣን ውጪ የሚገኙ ወያኔዎች የህብረትን አቋም አጣመውና አወላግደው በማቅረብ ዘመቻ ላይ የተሰማሩት። ለዚህም ነው የህብረትን አቋም ሸፋፍነውና አጥላልተው በጌቶቻቸው የሰማይ ፈረስ ላይ ሆነው ከታላቅ ወንድማቸው ወያኔ ጋር አዲስ አበባ ስብሰባ ለማድረግ የሚጣደፉት። በስም የወያኔ ተቃዋሚ በተግባርና በእምነት የወያኔ ደጋፊ የሆኑ ሁሉ የሀገርና የህዝብ ጠላት ነው። የህዝብ ወዳጅና ጠላት ጎራ ይለይ። በሎስ አንጀለስ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ድጋፍ ኮሚቴ ጁላይ 7 2006